ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሐምሌ 13 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችን በዜና ይጀምራል። በማስከተል በየሳምንቱ አርብ የሚቀርበው ከእናንተ ከአድማጮቻችን የሚደርሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አቅርበን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
8 የሚሆኑ የዓለም አቀፍ የሰብአዊ እርዳታ ድርጅቶች አሙስ ሐምሌ 12 ቀን 2010 ናይሮቢ ላይ ባወጡት የጋራ መግለጫ በደቡብ ኢትዮጵያ የዜጎች መፈናቀል የቀጠለ መሆኑን ገልጸው እርዳታም ያስፈልገው ወገን ከአንድ ሚሊዮን ሰው በላይ መብለጡን አሳውቀዋል። ከተፈናቀሉት መካከል አብዛኞቹ ሴቶችና ህጻናት መሆናቸውን መግለጫው ይዘረዝራል። Oxfam, Save the Children, GOAL, Care Plan International, Help International, Tear Fund እና World Vision የተባሉ ድርጅቶች የፈረሙበት መግለጫ ከጌዲዮና ከምዕራብ ጉጂ ተፈናቀሉ ዜጎች የምግብ፣ የመጠለያ፣ የመጠጥ ውሃና የስነ ልቦና እርዳታ የሚያስፈልጋቸው መሆኑን ጠቅሶ በተባበሩት መንግስታት ድርጅት ስር ያሉና ሌሎች የዓለም አቀፍ የእርዳታ ድርጅቶች የተቻላቸውን እርዳታ ቢያደርጉም የችግሩ መጠን ሰፊና ጥልቅ በመሆኑ መቋቋም እንዳልተቻለ ገልጿል። ቀደም ብሎ በደቡብና ደቡብ ምስራቅ አካባቢ በረሃብና ድርቅ ምክንያት ከተጠቁት 7.9 ሚሊዮን ዜጎች መካከል 1.6 ሚሊዮን የሚሆኑት ከቤት ንብረታቸው የተፈናቀሉ መሆናቸው ይታወቃል። በአሁኑ ወቅት ተፈናቃዮችን ለመርዳት ከሚያስፈልገው 1.6 ቢሊዮን ዶላር ውስጥ የተሰበሰበው ከግማሽ በታች ሲሆን እርዳታው በፍጥነት ካልተገኘ ከፍተኛ የሆነ ችግር ሊደርስ እንደሚችል መግለጫው አስጠንቅቋል። የውጭ ምንዛሪ በተለያዩ አቅጣጫዎች ወደ ውጭ የመውጣት ሁኔታ እየተስፋፋ መሄዱ አሳሳቢ ሆኗል ተብሏል። ገንዘቡ ወደ ውጭ የሚወጣው በአውሮፕላን በተለይም በቦሌ ማረፊያ በኩል ወደ ተለያዩ የዓለም ሀገሮች ሲሆን እንዲሁም በተሽከርካሪዎች በግመልና በጭነት ከባድ መኪኖች በመጫን ድንበር በማቋረጥ ወደ ተለያዩ ጎረቤት ሀገሮች መጓጓዙ ተገልጿል። ገንዘብ በብዛት ወደ ውጭ የሚያወጡ የወያኔ ባለስልጣኖች የነበሩና አሁንም በስልጣን ላይ ያሉ ግለሰቦች ሲሆኑ ገንዘቡን ለማስተላለፍ ተባባሪ የሚሆኑት ከጉምሩክ ፈታሾች ጀምሮ በተለያዩ የሥራ ቦታዎች ላይ የተሰማሩ መሆናቸውን ምንጮች ያጋለጡ ይገኛሉ። አንዳንድ የኢትዮጵያ አየር መንገድ አስተናጋጆችና ሰራተኞችም በዚህ ሥራ ተሰማርተዋል በሚል ምንጮች መረጃዎችን እያስተላለፉ ይገኛሉ። ከፓይለት ጀምሮ እስከ ቴክኒሻል ሰራተኞች የሚደርስ ሰንሰለት ያለው ይህ የውጭ ምንዛሬ የማስወጣት ሥራ 10 ሺህ ዶላር ለማስተላለፍ እስከ 300 ዶላር ድረስ የሚያስከፍል መሆናቸውም ተዘግቧል። እስካሁን ድረስ በአገዛዙ የኮሚኒኬሽን ቢሮ በሚደረጉ ገለጻዎች የግል ሚዲያዎች ያልተሳተፉ መሆናቸውን በመጥቀስ ዜጎች እየተቹ ይገኛሉ። የግል ሚዲያዎቹ እንዳይገኙ የተደረጉት በአጋጣሚ ሳይሆን ሆን ተብሎ በእቅድ የመሆኑም ሁናቴ ይገለጻል። ከዚህ ጋር ተያይዞ አዲሱ ሹም እስካሁን ጋዜጣዊ መግለጫ አለመስጠቱም አነጋጋሪ ሆኗል። የወያኔው ፓርላማ የምህረት አዋጅ አስጥቋልም ተብሏል። አዋጁ ከግንቦት 30 ቀን 2010 በፊት የተወሰኑ የወንጀል ድርጊቶች ፈጽመዋል ለተባሉ ሰዎችና በፖለቲካ ምክንያት ለተወነጀሉ ወገኖች ምህረት ይሰጣል የተባለ ሲሆን ምህረት የሚሰጣቸው ወንጀሎች ዝርዝር ምን እንደሆኑ በዝርዝር አልታወቀም። በተጨማሪም ከወታደራዊ ተቋም ለኮበለሉ አባላት ምህረት ማድረጉን ጠቅሶ በስድስት ወራት ውስጥ ካልተመለሱ አዋጁ የማይመለከታቸው መሆኑም ይነገራል። አካይዱ ልዝብረግ ያለ ነው የሚሉ ወገኖች የፖለቲካ ልዩነታቸው እንደ ወንጀል ተቆጥሮባቸው ላለፉት 27 ዓመታት በእስር ቤት እየተሰቃዩ ያሉ በብዙ ሺህ የሚቆጠሩ ዜጎች አሁንም በእስር ቤት እየማቀቁ ሳይፈቱ ባለበት ሁኔታ በአገር ውስጥ ለሌሉ ዜጎች ምረት አድርገናል ማለት መርህን የተከተለ አይደለም ይላሉ። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። የግብጽና የሱዳን ባለስልጣኖች በሁለቱ አገሮች መካከል ሻክሮ የነበረውን ግንኙነት ለማሻሻል ተስማሙ። ከጥቂት ጊዜ ወዲህ በአንድ በኩል በአባይ ግድብ በሌላ በኩል በሱዳንና በግብጽ ወሰን የይገባኛል ጥያቄ በመነሳቱ ምክንያት የሁለቱ አገሮች ግንኙነት ተበላሽቶ መቆየቱ ይታወቃል። የግብጹ ፕሬዝዳንት አብደልፈታህ አልሲስ ሰሞኑን ወደ ካርቱም ሄደው ከሱዳን ፕሬዝዳንት ካልበሽርና ከሌሎች የሱዳን ባለስልጣኖች ጋር ባደረጉት ውይይት ልዩነታቸውን ወደጎን አስቀምጠው ግንኙነታቸውን ይበልጥ ለማሻሻል መስማማታቸው ተነግሯል። የአልበሽር ጉብኝት በዛሬው ቀን የተፈጸመ ሲሆን በሚቀጥለው ጥቅምት ወር እንደገና እንደሚመለሱም ተናግረዋል። ቡርኪና ፋሶ ከናይጄርና ከማሊ በምትዋሰንበት አካባቢ 60 አክራሪ ጂሃዲስቶች ተይዘው በቁጥጥር ስር መደረጋቸው የቡርኪና ፋሶ ወታደራዊ ተቋም መሪዎች ተናግረዋል። ወታደራዊ መሪዎቹ ሐሙስ ሐምሌ 12 ቀን በሰጡት መግለጫ በወሰን አካባቢዎች በርካታ የታጣቂዎች የጦር ሰፈሮች የፈራረሱ መሆናቸውና እንዲሁም ቦምቦችና የጦር መሳሪያዎች መማረካቸውን ገልጸዋል። ከማሊና ከናይጄር ጋር የሚያዋስነው ቦታ በጂሃዲስቶች የመሸጉበት ሲሆን ከዚህ ቦታ በመወንጨፍ በርካታ የመንግስት ባለስልጣኖችና ወታደራዊ መኮንኖች መገደላቸውን አፍነው መወሰዳቸውም ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ኤርትራ እውን ሰላም ወይንስ 1983ን ደገማ? በሰሞኑ አዲሱ ሹም የአልጀርስ ከተማን ጉባኤ ውሳኔ ሙሉ በሙሉ ተቀበልኩ በሚል የኢትዮጵያ መሬት ተብሎ 100,000 ሰው በላይ ደሙን ያፈሰሰለትን መሬት ለኤርትራ ሊሰጥ ወስኖ ወደ አስመራ በሮም የሻቢያ መሪዎችን ተገናኝቶ ሰላም ፍቅር መደመር የሚል አጉል ሰበካውን ሲያሰማ ተደምጧል። በዚህ ለሻቢያ ሰርግና ምላሽ ፈንጠዝያ ሆኖ በተገኘ ወቅት በበኩላችን ከኢትዮጵያ ብሔራዊ ጥቅም አንጻር የጋጋታው አንደምታ ምን እንደሆነና ማን እንደተነሰሰው ማን ተጠቃሚ ማን ተጎጂ እንደሚሆን ማቅረብ ግዴታችን ሆኖ ስለሚገኝ ተደመጠ ወይም በግርግርና ሃይሃይታ ተሸፈነ ሐቁን ማቅረብ እንገደዳለን። በቅድሚያ ግን ዛሬ ሻቢያን አጋር ወንድም ባይሆነው የተገኙ ክፍሎች ቀደም ኢሃፓ ሻቢያን ደገፈ እንዲያውም የተቋቋመው በሻቢያ ነው ወያኔ ሳይሆን እሱ አገር አስገነጠለ መሪዎቹም ከኤርትራ ናቸው ወዘተ በሚል ድርጅቱ ላይ ሲያዘንቡ የቆዩትን ውግዘት መቼም የምንረሳው አይደለም። ታዲያ ጠላት ሲባል የቆየውና እንደ ወዳጅም ሲንቀሳቀስ ሳይታይ የቆየው ከመቼው ነው የኢትዮጵያ ወዳጅ ተብሎ ከበሮ የሚደለቅለት ብንል ለግብዞቹ ተገቢ ጥያቄ ነው። አልፎም የሻቢያውን መሪ በህዝብ የተወደደና ለኢትዮጵያም ቤዛ የሆነ ብለው ሳያፍሩ የሚያሞግሱትንም ጆሮ አጥር የለውምና መስማት ተገደናል። በሻቢያ ታስረው የሚንገላቱትን ወደ 300 የሚጠጉ የቀድሞ አገዛዝ መኮንኖችና ወታደሮችን በሻቢያ ታስረው ደብዛቸው የጠፋውን ስንቱን በስም አንስተው ፍታ በለው ያሉ ጥቂቶች ናቸው። ታሪክን ባጭር ጊዜ ረስተውና ጎጆ ላጲሳቸውን አስኪደውበት የተከለሰና መሰረተ ቢስ የሆነ ታሪክ ሊግቱን የተነሱትን አዲሱ ሹም ያሞገሱ መስሏቸው ኢትዮጵያን ለመጥፎ ነገር አሳልፈው ሰጥተዋል። ክህደት፣ ኃጢአት፣ ወንጀል ይህን አይነቱን የመንበርከክና የሽንፈት ሰላም ፈልገን በነበርንማ ከሙሶሎኒም ከደርቡሽም ከሁሉም ወራሪና ተጋፊ ጋር ጦርነት ባልገጠምን ነበር። ይህን ሐቅ ስናነሳ ደግሞ ሰላም ፈላጊ፣ መልካም ጉርብትናን ፈላጊ፣ ፍቅር ያቸንፋል ልፈፋን፣ የማይሆን ይሆናልን ይደረድሩብናል። ማን ከዚህ ሂደት ይጠቀማል? ማን ይጎዳል ለሚሉ ጥያቄዎችም ተገቢውን ምላሽ በመስጠት ፈንታ ሹማቸውን መከላከሉን መርጠው አስፈላጊውን ምርመራና ግምገማ እንዳናደርግ እንቅፋት ሆነዋል። በበኩላችን ግን ታሪክን ስላልረሳን ከማንም ባልተናነሰ ደግሞ ወያኔንም በተለይ ሻቢያንም ስለምናውቅ በተስፋ መጋለብ ለራሳችን ልንፈቅድ አልተቻለንም። አንድ ባድመና አዲሮብ የኢትዮጵያ መሬት ተብለው ከመቶ ሺህ ያላነሰ ዜጋ ደሙን ገብሯል። ሁለት ህዝብ ድምፁን ሳይሰጥ ማንም ሳያማክረው የሞተለትን መሬት ለሻቢያ ለመስጠት መወሰኑ ህገወጥና ተቀባይነትን ማግኘት የሌለበት ነው። ትላንት ሻቢያን ዲያብሎስ ብለው ሲጮሁ የነበሩ ክፍሎች ዛሬ ከመቀጽበት ስለ ሻቢያ አፍቅሮ ኢትዮጵያ ሊሰብኩን ሲነሱ በዝምታ ማለፉ ቢሳነንም በአጠቃላይ ከጎረቤት ጋር ሰላም መሻቱና ሰላምን መመስረቱ ደግ ነው መባሉ ተገቢ ነው። ሻቢያ ኢትዮጵያን ቅኝ ገዥና ጠላት ብሎ ለዓመታት ደም አፍሶና ራሱም ደምቶ ጸረ አማራነትን አስፋፍቶ ወያኔን ወልዶና አሳድጎ በ1983ም ከወያኔ አብሮ ግንጠላን አካሂዶ ለብዙዎች ሞት ምክንያት ሆኖ የቆየና ከዚያም የግንጠላ ኃይሎችን በአስመራ ኮልኩሎ ኢትዮጵያን ሊያፈርስ ሲጥር የባጀ ኃይል እንደሆነ ባንረሳም የባድመን ጦርነት ሻቢያም ወያኔም ቆስቁሰው ህዝብ ሲያስፈጁ በዚህ ስምሪታቸው አንደግፋቸው ብለው የቆመ አንድ ድርጅት ከነበር ኢሃፓ ለመሆኑ ታሪክ ይመሰክራል። አምባገነኑ መለስ ኤርትራውያንን ከኢትዮጵያ ሊያባረር ሲነሳ በተሳሳተ ስሜትና ድምዳሜ ስንቶቹ እልል ሲሉ፣ ድርጅቱ ግን ይህን ህገወጥ ድርጊት በማውገዙ ስንቶቹ የሻቢያ ደጋፊ ሲሉ እንዳወገዙትም የሚታወስ ነው። ኢሃፓ በህዝቦች ሰላም መኖሩን ፈላጊ እንደመሆኑ መጠን በሚታገሉት ላይ ሳያጓራ ችግሮቹ በሰላማዊና ዴሞክራሲያዊ እንዲፈቱ ሲጠይቅም ዓመታትን ያሳለፈ ሲሆን በዚህ የተነሳ የሻቢያ ደጋፊ ተብሎ መወገዙንም አንረሳም። ዛሬ የሻቢያን ቋሚ ጠባይ የረሱና የሻቢያ ደጋፊ የሆኑት የትናንት አቋማቸውንና ኢሃፓንም ያወገዙትንም መለስ ብለው ቢያስታውሱ ጠቃሚ ይሆናል እንላለን። ዛሬ ከሻቢያ ጋር ድርድሩና ስምምነቱ ለምን አስቸኮለ? ይህን ስምምነትና የሻቢያና አዲስ አበባ ስምረት የአሜሪካና የነሳውዲ ፍላጎት መሆኑን ሁሉም ሊያየው የሚችል ነው። ለአሜሪካ የአፍሪካ ቀንድ ፖለቲካ ስምረት የአዲስ አበባና አስመራ መቀናጀት በጋራ መስራትን የግድ ይላል። በዚህ ሂደት ኢትዮጵያ መሬቷን ብታጣ የአሜሪካና የአረቦች ጭንቀት አይደለም። ከዚህ ሂደት ተጠቃሚ ማን ነው ለሚለው መሰረታዊ ጥያቄ መልሱ ሻቢያ፣ አሜሪካና ባዕዳን ናቸው የሚል ነው። ሻቢያና ደጋፊዎቹ የፈነደቁት ባንድ በኩል ጣላት ያሉትን ወያኔ ለማግለልና ለመምታት የሚያመቻቸው ሲሆን በሌላ በኩል ልክ እንደ 1983 ወያኔና ሻቢያ እጅና ጓንት ሆነው ኢትዮጵያን ሲያጠቁ እንደነበሩት ኢትዮጵያን ለመበዝበዝና ለመግዛት በሩ ስለተከፈተለት ነው። ሚስጥር የለውም። የስምምነቱ ተጠቃሚ ከመሬት እስከ ሰፊ ኢኮኖሚያዊ ጥቅም የሚያገኘው ሻቢያ ነው። ኢትዮጵያ የምታገኘው ይህ ነው የሚባል ትርፍ የለም። ያ ሁሉ ደም ፈሶ ለሻቢያ እጅ ተሰጥቷል ብንል ስህተት አይሆንም። በሂደቱ ላይ ጥያቄ ያነሳ ሁሉ አዲሱን ሹም ተጻረረ። እሱን መጻረር ደግሞ ስዩመ መለኮት ነውና ኃጢአት ነው የሚሉንን ጆሮ የምንሰጣቸው አይደለም። ሰውን ወደ ፈጣሪና ሁሉን አዋቂ ማማ ማድረስ ኃጢአት ነው ቢባል ተገቢ ነው። ነውናም ያሁኑ ሂደትና ስምምነት በሁለቱ ህዝቦች መካከል ዘላቂ ሰላምን የሚያመጣ አይሆንም ብንል ለዚሁ ድምዳሜ መሰረት ስላለን ነው። በውሱን ጥቅምና ግብ ዙሪያ የተጠነጠነ ሂደት እንጂ ከልብ ለህዝብ የሚበጅ ደረጃ ስምምነትና ፍቅር አልተከሰተም። ሻቢያ ጥቅሙን ያውቃል። አዲስ አበባ ካሉትም በበለጠ በዲፕሎማሲያዊ ተንኮል የተካነበት ነው። ኢሳይያስ ለተገኙት ብስኩት አቅራቢ ሊሆን ከቶም የሚጠበቅ አልነበረም። አይሆንም ማለትም እንችላለን። ለቦታውና ለድርጅቱ በቂ ኩራት ያለው ነው ማለቱ ትክክል ነው። በመሆኑም ከሂደቱ ተጠቃሚ ሻቢያ እንጂ ኢትዮጵያ እንደማትሆን ሳይታለም የተፈታ ነው። ወያኔም ሻቢያም አሜሪካም በሰፈነው የፖለቲካ መሐይምነትና ታሪክን አለማወቅ መርገም ተጠቃሚ ሆነዋል። በሰፊው ሊነዱን ሊጋልቡን ያመቻቸው ተላላና አላዋቂ ሆነን ወዳጅና ጠላትን መለየቱ አሁንም ስላቃተን ስለተደናገርን ነው። ከኤርትራ ጋር ያለው ቅራኔ በሰላም መፈታቱ ተገቢ ነው። ከጦርነትና ፍጅት መራቅም እንዲሁ። ይህ ግን የኢትዮጵያን መሰረታዊና ብሔራዊ ጥቅም አሳልፎ በመስጠት የሚፈለግ መሆን የለበትም። የኤርትራንም ጥቅም በመርገጥ አይደለም። ሰላም የህዝቦችን ጥቅሞች በማሸጋሸግና ማስማማትን ጠያቂ ነው የሚባለውም ለዚህ ነው። ኢትዮጵያ ኤርትራን ጎድታለችና ካሳ ትክፈል ሲባል ሻቢያ ይህ ነው የማይባል ጉዳት በኢትዮጵያና በህዝባችን ላይ አድርሷልና ተጠያቂ መሆን አለበት። የባድመን ጦርነት ቀስቀሰው በሺዎች ህዝብ ያስፈጁ የወያኔም የሻቢያም መሪዎች ለፍርድ መቅረብ ያለባቸው ናቸው። ጦርነቱን በማውገዝ የተነሱትን የሻቢያ መሪዎች አስሮ ለስቃይና ሞት የዳረጋቸው ኢሳይያስም ተጠያቂ መሆን አለበት። በባድመ ህዝብን አስጨርሰው መሬቱ የሻቢያ ነው ብለው የፈረሙት መለስ ዜናዊ፣ ስዩም መስፍን ወዘተ እንዲሁ ተጠያቂ ናቸው። የኤርትራን ችግር መፍታት በሚባለው ውስብስብ ጥረት የኢትዮጵያ ህዝብ በአገሩ ጉዳይ ዋናው ተጠያቂ ሙሉ ተሳትፎን ማግኘት መቻል አለበት። ለዚህም ነው የአንድ ሰው የበላይነትና ገዥነትን ሳይሆን የሁሉን ተሳትፎና የጋራ ስምምነት እውን የሚያደርግ የሽግግር ሂደትን ማስቀደም ይገባል የምንለው። ህዝብ ባለመብትና ባለስልጣን ሲሆን ኢትዮጵያን ሳይጎዳ ለችግሮች ሁሉ ዘላቂ መፍትሄን ይሰጣል። የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ሲሆን ማየቱ ሊሰለቸንም ይገባል። አገር ወዳድ ከሆነም ኢትዮጵያን የሚጎዱ እርምጃዎችን ልንችል፣ ልንቀበል፣ ልናስተናግድም መታሰብ የለበትም። ሰላም በህዝቦች መሃል በሐቅ ይስፈን። የኢትዮጵያን ጥቅም እናስቀድም፣ እናስጠብቅ። ጸረ ወያኔው ትግል ተፋፍሞ ይቀጥል።
አጉል ነው፣ አጉል ነው፣ አጉል ነው፣ አጉል ነው፣ አጉል ነው፣ አጉል ነው። Let's go.
ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። አድማጮቻችን በደብዳቤዎች አምድ የሚቀርቡት ጽሑፎች ኃላፊነት የላኪዎቹ ነው። ዝግጅታችንን የምንጀምረው ይመር አሊ ከዳላስ ቴክሳስ ግዛት አሜሪካ በላኩልን ደብዳቤ ይሆናል። እንደምን ሰምታችኋል? ቀን የማይጥለው የለም የተባለው እዚህ ለኛል። ኢትዮጵያ ቀን ከጨለመባት አመታት አለፉ። አሁንም ለውጥ ሊመጣ ነው በሚል ሰው ተስፋን ሲያነግብ ያው የምናውቀው የቀፋፊ ዘረኝነት ባብ አንገቱን ቀናቀና አድርጎብናል። የበደኖና አሶሳ ልጆች አረፋ እየደፈቁ አማራውን ገዳይ ሰፋሪ አውሬ ማለቱን ተያይዘውታል። በአዲስ አበባ ምክትል ከንቲባ የተደረገውን ዘረኛ ማዳመጡ ይበቃል። ጥላቻው ሞልቶ ፈሶ አማራን ካልፈጀው በሚል ሲያጓራ ተደምጧል። ወያኔ አብይና ለማን ሲተች አላማቸው ኦህዴድን አንግሰው የኦሮሞ ጠባብነትን ሊያሰፍኑ ነው ሲል ያላመነው ብዙ ነበር። ተሳስተናል ማለት ደፍራለሁ። እውነትም አብይ በየቦታው እየሾመብን ያለው ለካስ ጭፍን የኦሮሞ ጠባቦችን ነው። አዲስ አበባ ስትቆረቆር ፊንፊኔ ትንሽ ጅረት ነበረችና ለመሆኑ ማንስ ተገደለ? ጠባቦች ታሪክን ከልሰው ሲያቀርቡ ዝም ማለት አይገባም። ያንኖሌው ይበቃናል። በነገራችን ላይ በዚህ ሐውልት መስራች ኮሚቴ አንዱ አባል አብይ መሆኑን እንድንረሳ አይገባም። የምክትል ከንቲባውን አሳፋሪ ንግግር ያልሰማችሁ አድምጡ ትላለሁ። ጠቅላይ ሚኒስትር አብይ ባስቸኳይ ይህን ዘረኛና ወንጀል ቀመሰው ከምክትል ከንቲባነት ሊሽረው ይገባል ይጠበቃል። ይህን ካላደረገ ለካስ የኦሮሞ ዘረኝነትን ሊያሰፍን ነው የመጣብን ብለን መደምደማችን የሚቀር አይደለም ሲሉ ይመራሊ ከዳላስ ቴክሳስ ደብዳቤያቸውን አጠናቀዋል። ውድ የፍኖተ ዴሞክራሲ ሬዲዮ አዘጋጆችና እንደኔ ያላችሁት የፕሮግራሙ ተከታታዮች ሰላም ለሁላችሁም። ፍኖቶች መጥሪያውን ይስጣችሁ ጃል። ሰው ሁሉ አንጎሉን ያጣ በመሰለበት ጊዜ ድንፋታና ጫጫታን ሳትፈሩ የህዝብን ድምጽ ማቅረብ መቀጠላችሁ አስደስቶኛል። ከሞላ ጎደል እናንተ ከምታሰሙት መንፈስ ጋር ነኝ። ተስፋዬ ተሟጧል። ከፊታችን የዘረኝነት አደጋ አሁንም ያለ መሆኑን ተረድቻለሁ። ሉዓላዊነት ስንል ከርመን አሁንም በአረብና በአሜሪካ ስር መውደቃችንም ግልጽ ሆኗል። ለሻቢያው መሪ ጠቅላይ ሚኒስትር የተባለው ሲያሸረግድ ሳይ የተሰማኝን ሀፍረት ጊዜም የሚፈቀው አይደለም። የሰማት ደም ጮኋል። ማን ቢሰማው? ኢሳያስ ላደረሰብን በደል ሁሉ ይቅርታ ሳይጠይቀን ጨፍርብን ብለን ሰገድንለት። ተዋርደናል ብንል ተገቢ ነው። ኢትዮጵያ የሚመጥናት መሪ አላገኘችም። ኢሳይያስ ኢምራን ባዮች ተላላዎች ግን ትላንትም ዛሬም እያጣበቧት ነው። ኤሎሄ ገዝሞ አስረስ ከሚዩኒክ ጀርመን። ¶¶ ድረስ ለፍኖተ ዲሞክራሲ ሬዲዮ አዘጋጆችና የፕሮግራሙ ተከታታዮች በበኩሌ የተዛቡና መስመር የሳቱ ጉዳዮች ከመላቸው አንዱ በትግሉ ልናመሰግነው የሚገባው ለማ መገርሳ የአሜሪካ አሽከር ባለመሆኑ የተነሳ ወደ ጎን የተጣለ መሆኑን ማንሳት ፈልጋለሁ። ለማ ጭምት የሆነ ኢትዮጵያዊነት ሱስ ነው ያለ ወገናችን ነው። ጸረ ወያኔ ለውጥን የኦህዴድን ተሐድሶን በርግጥ ፈላጊ መሆኑን የሚያቆጡ ሁሉ ይመሰክራሉ። የቲም ለማ ሚና የሚናቅ አይደለም። አሜሪካኖች ገዢ ሲመርጡልን ለማን የተውት የነሱ ቅጥረኛ ባለመሆኑ ብቻ ነው። ኢትዮጵያ የሚለውም ለማወናበድና ለመሸወድ ሳይሆን በሐቅ መሆኑን ስለሚያውቁ ነው። አብይ ግን ያሰለጠኑትና የቀጠሩት በመሆኑ እምነታቸውን ሰጥተውት ለስልጣን አድርሰውታል። ግብዙም አቤት ከኔ በላይ ማን በሚል ብሪት ምን እያደረገና እየለፈፈ እንደሆነ ህሊና ያለው ዜጋ ሁሉ ታዝቧል። በበኩሌ አብይ ከስልጣን ወርዶ በለማ መገርሳ መተካቱ ለኢትዮጵያ ጠቃሚ ነው ባይ ነኝ። ለማ ለዴሞክራሲ ለህዝብ የሚሰጠው ሁለት ጆሮ አለው። አስመሳዩን አስወግደን አቀኛውን የኢትዮጵያን ልጅ ዴሞክራሲን ሆነ ሽግግርን የማይቃወመውን ለማን እንደግፍ ባይ ነኝ ሲሉ ጅራታ ዲባባ ከጆሃንስበርግ ደቡብ አፍሪካ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና አድማጮች ለሁላችሁም የከበረ ሰላምታዬን አቀርባለሁ። የኢትዮጵያ ህዝብ ከአራት አስርተ ዓመታት በላይ ለፍትህና ዲሞክራሲ ስርዓት እውን መሆን ሲታገል ባጅቷል። በዚህ ረጅምና መራር ትግል ውስጥ ኢትዮጵያ በቀላሉ ልትተካቸው ማትችላቸውን ቆራጥና ጀግና ልጆቿን ህይወት በፋሽስቶችና ዘረኞች የግፍ እርምጃ ታለች። ሀገሬን ወገኔን ባሉ እንደ እባብ በጭካኞች የግፍ በትር ተቀጥቅጠዋል። ተጨፍጭፈዋል፣ አካላቸውን አጥተዋል፣ ላስከፊ የስደት ህይወት ተዳርገዋል። የኢትዮጵያ ህዝብ ግን የተጠማውንና ልጆቹ መስዋዕት የሆኑበትን ፍትህና ነጻነቱን ማግኘት አልቻለም። ከሀገሩ ማግኘት የሚገባውም ጥቅምና ክብር ማግኘት አልተቻለው። ዛሬም ይገደላል፣ ይታሰራል፣ ይሰደዳል። የእናቶችን ባዛሪም መፍሰሱንና ማንባቱን አላቆመም። እናቶች ያዘን ከል ከመልበስ አልዳኑ። እናቶችና አባቶች ዛሬም ልጄ ልጄ ብሎ ከማልቀስ አልዳኑ። በየእስር ቤቱ በራፍ ደጅ ከመጥናትና ከመንከራተት ማልታደቁ። የኢትዮጵያ ህዝብ እልፍ አላፍ ልጆቹን የገበረበት የዲሞክራሲ ስርዓት ግንባታው እንደራቀው ነው። ዛሬም በዲሞክራሲ ስም የሚነግዱ የፖለቲካ ጆፊዎች በለውጥ ከባቢ አየሩ ላይ ያንዣበቡበት ነው። ህዝቡ ለሀገሩ ጉዳይ ባዕድ እንደሆነ ነው። ሰብአዊና ዲሞክራሲያዊ መብቶች እንደተደፈጠጡ ነው። ሀብቱን እንደ መዥገር በተጣበቁ ዘራፊዎች እየተመዘበረ ነው። እነሱ በቅንጦት ህይወት የዋኙ ሲቀማጠሉ፣ ብዙሃኑ የኢትዮጵያ ህዝብ ግን የምድር ስቃውን ይቀበላል። ይራባል፣ ይታረዛል፣ ይጠማል። ኢትዮጵያውያን ለግፍ አገዛዝ መጋለጥ፣ መሰቃየት፣ መድህየትና መጨቁን እየተንከባለለ መጥቶ ዛሬ ደግሞ የዘረኝነት ቀንበር በላዩ ላይ በኃይል ተጭኖ ለ27 ዓመታት የስቃይ ጽዋውን እየተጎነጨ ህይወቱን እንዲገፋ ተገዷል። የዘመኑ ዘረኛ አገዛዝ ከኢትዮጵያ ህዝብ ጋር ለዘመናት አብረውት የኖሩ ህሊናዊ ሀብቶቹን ተነጥቋል። ወያኔ በቁሳዊ ሀብቶች ላይ ከተፈጸመበት የዝርፊያ ተግባራት ይልቅ በታሪኩ፣ በባህሉ፣ በእምነቶቹ፣ በመፈቃቀር ባህሉ፣ በኢትዮጵያዊ አብሮነቱ ላይ የተደረጉ ዘመቻዎች የበለጠ ጎትቶታል። በኢትዮጵያ ህዝብ ላይ በወያኔ የተረጨበት የጥላቻ መርዝ ኢትዮጵያንና ህዝቧን በእጅጉ ጎድቷል። ለዚህም ነው የኢትዮጵያ ህዝብ ወያኔን ጉሮሮ ለጉሮሮ ገጥሞ እየተፋለመው ያለው። የኢትዮጵያ ህዝብ መራር ትግል ውጤቱ ካለፉት ድሎች የተለየ ይሆናል ብሎ በእርግጠኝነት መናገር እንዳይቻል የሚያስገድዱ ሁኔታዎች ይታያሉ ቢባል ስህተት ሊሆን አይቻልም። በህዝብ ትግሉ ላይ የሚቅበዘበዙ አይኖች በርክተዋል። አንደበቶች ባስመሳይም ሞረድ እየተሞረዱ ነው። በፖለቲካ ቧልትና ጨዋታዎች ላይ የሚደረጉ ሽቅድድሞች እየተስተዋሉ ነው። ርካሽ ልወደድ ባይነት፣ ላስወድድ ባይነት ወዘተ በስፋት ይስተዋላሉ። ለስር ነቀል የፖለቲካ ለውጥ እነዚህ ጎጂ አዝማሚያዎች ጸረ ዲሞክራሲ ሆኖ ይፈረጃሉ። ጎጂዎች ናቸው። በዲሞክራሲ ስርዓት ግንባታ መቀጨጭ ወይም መቀጨት መንስ ይሆናሉ። ለዲሞክራሲ ባህል ግንባታም ጸር ናቸው። ኢትዮጵያና ህዝቧ ራይ ሰንቀው በሐቅ ስለ ሐቅ የሚታገሉ አገር ወዳድ ኢትዮጵያውያን ሁሉ ትግሉ ከወያኔ ጋር ብቻ አይደለም። የዲሞክራሲ ባህል መጎልበት እንቅፋት የሚሆኑ የዲሞክራሲ ስርዓት ግንባታውን የሚያቀጭጩ ወይም የሚያኮሰምኑ ጎጂ አዝማሚያዎች ከየትም አቅጣጫ ይምጡ መታገል ሀገራዊም ህዝባዊም ማደራ መሆኑን ላፍታ እንኳን መዘንጋት የለብንም። በኢትዮጵያ ህዝብ የትግል ታሪክ ውስጥ የለውጥ ሂደት ጭላንጭሉ ሲታይ የሚከሰቱ የስልጣን ጆፍ ያመራዎች በርካታ መሆናቸውን በተጨባጭ ተመልክተናል። በታሪካችን የታዩ ስህተቶች እንዳይደገሙ በጽናት መታገል ያቀኛ ታጋዮች ያቀኛ ምሁራን የኢትዮጵያ ህዝብ ሁሉ ሀገራዊ ግዴታ ነው። ከዛሬው የሀገራችን የለውጥ ከባቢ አየር ላይ አሰልቺ እስከሚሆኑ ድረስ በርካታ ጸረ ዲሞክራሲ የሆኑ አዝማሚያዎችና ተግባራት ውስጥ ያንዱን ብቻ ላስረጅነት ማንሳት መረጥኩኝ። የግለሰቦችን ስብና ከሚገባ በላይ ያጋነኑ መጻፍ ማውራት መዘገብ ይስተዋላል። የግለሰቦችን ስምና ከሚገልጽ በላይ ያጋነኑ ማጉላት ከጥቅሙ ይልቅ ጉዳቱ በእጅጉ ያመዝናል። የዲሞክራሲ ባህል ገና ቀና ባላለበት እንደ ኢትዮጵያ ባሉ ሀገራት ዳግም ጉዳቱ እጅግ ከፍተኛ ነው። የዘር ፖለቲካ በተረጨበት ፈንጅ በተቀበረበት ሀገር ደግሞ ጉዳቱ እስከ ቡድን መፍጠርና መጨራረስ የሚያዳርስ ጉዳትን ሊያስከትል እንደሚችል ለመገመት የግድ ነብይ መሆንን የሚጠይቅ ጉዳይ አይደለም። የግለሰብ ዝናን አጉልቶ ማንሳት የማን ባህል ነው? ለምንስ አስፈለገ? የግለሰብ ስብና ግነት ኢትዮጵያዊ ባህል ነው የሚሉትን ባጭሩን መልከት። የግለሰብ ስብናን ማግነን ከዘመናዊ ቅኝ አገዛዝ ታሪካዊ አመጣጥ ጋር በእጅጉ የተቆራኘና ምንጩም ምዕራባዊ ሀገራት በደሃና ታዳጊ ሀገራት ላይ ኢኮኖሚያዊና ፖለቲካዊ ጥቅሞቻቸውን ለማስጠበቅ የሚጠቀሙበት ዘይቤያቸው ነው። የምዕራብ ሀገራት የአፍሪካና መሰል ደሃ ሀገራትን ሀብት ለመዝረፍና የፖለቲካ ተጽኖአቸውን ለማሳረፍ ሀገር በቀል ተጽኖ ፈጣሪ የሚል ሽፋን የሚሰጧቸውን አሻንጉሊት ገዢዎችን በደሃ ሀገራት ላይ ለማንገስ የሚጠቀሙበት ዘዴያቸውና ባህላቸው ነው። የግለሰቦች ስብና ግነት ምንጩ ኢትዮጵያዊ እንዳልሆነ የሚጠቁሙ በርካታ ማስረጃዎችን ማቅረብ ይቻላል። የግለሰቦች ስብናን መካብ ከኢትዮጵያውያን የፖለቲካ ፍልስፍና ጋር የሚጣረስ መሆኑን በፈሊጣውያን ነጋገርም ይገልጻል። ቁጭ ብለን የሰቀልነውን ቆመን ማውረድ አቃተን የሚለው የግለሰብ ስብናን መግነን በኢትዮጵያውያን እምነት ተወጋጅና የማይፈልግ መሆኑን ጠቋሚ ማረጋገጫ ነው። ስለዚህ የግለሰቦችን ተክለሰውነት በውሸት ግንብ መገንባት ኢትዮጵያዊ ባህል አይደለም፣ መጤ ባህል ነው። የሚጠቅመው ከኢትዮጵያውያን ይልቅ በሀገራችን ላይ የጥፋት ተልኳቸውን ከማስፈጸም ወደ ኋላ ለማይሉት ባዕዳን ሀገራት ነው። የግለሰብ ስብና ግንባታው በምንና በነማን ጎልቶ እንዲታይ ያደርጋሉ የሚለውንም መመልከት ይጠቅማል ባይነኝ። ለዚህ ትግል ነጣቂ ለሆነ ተግባራቸው ስኬት በየሀገሪቱ ቋንቋ ወደ ደሃ ሀገራት የሚተላለፉ ሬዲዮና ቴሌቪዥን ጣቢያዎችን ይጠቀማሉ። የስለላ መዋቅሮቻቸውና ኤምባሲዎቻቸውን ኃይል ሁሉ አሟጦ ይጠቀማሉ። የገንዘብ ድጋፍ ያደረጉላቸው የተገነቡ ተቋማትና ባህሪ አለን የሚሉ ሀገር በቀል መገናኛ አውታሮች ይጠቀማሉ። የሃይማኖት ተቋሞችን ሳይቀር እስከመጠቀም የደረሰ እርምጃ እንደሚወስዱ የሀገራችን ሁኔታ ባንክሮ ለሚከታተሉ ወገኖች ሁሉ ምስጢር አይደለም። የጀርመን እና አሜሪካ ድምጽ ሬዲዮኖች እንዲሁም በተቋማዎች ከውጭ ወደ ሀገር የሚተላለፉ ሬዲዮ ጣቢያዎች ዘተና ተግባራት ለተከታተሉ ሁሉ የግለሰብ ስብና ተግባር ግንባታን ስራዬ ይያሉ የሚሰሩት መሆኑን መረዳት አይከብድም። የግለሰቦች ስብናን ባላስፈላጊ ቦታና ጊዜ የመገንባት ተግባር ካለማወቅ ቢያደርጉት ሆነ እያወቁ የሚሰሩት ከሆነ ጸረ ዲሞክራሲ ተግባር መሆኑና ተጠቃሚነቱ ከኢትዮጵያ ህዝብ ልቅ ለጥቂት ቡድኖችና ግለሰቦች መጠቀሚያ ሊሆን እንደሚችል መረዳት ግድ ይላቸዋል። የግለሰብ ስብና ግነት በዛሬዋ ኢትዮጵያ የለውጥ ሂደት ላይ በስፋት ሲያንዣብ መመልከት ስለነገው የህዝብ ትግል ውጤት መተማመን እንዳይቻል ስጋትን ፈጥሯል። የግለሰብ ተክለሰውነትን ከሚገባው በላይ ማጋነን የህዝብ ትግል ዘራፊና ነጣቂ መሆን ከጅምር ስራዎች መረዳት አይከብድም። መራርና ከፍተኛ መስዋዕትነት ያስከፍለ የኢትዮጵያ ህዝብ ትግል ዛሬ የሁለት ወይም የሶስት ሰዎች ውጤት መሆኑ በስፋት እየተነገረ ነው። ይህ አይነት አካሄድ የህዝብ ትግል ነጣቂ ነው። ኢትዮጵያ ውስብስብ ችግሮች የሚፈቱት በብዙሃኑ ኢትዮጵያዊ ተሳትፎ እንጂ በጥቂት የፖለቲካ ጆፌዎች እንደማይሆን አለመረዳት ትልቅ ስህተት ነው። ጥቂቶችን በህዝብ ላይ ከህዝብ ይሁንታ ውጪ የመጫና ባዝ የተጸናወተው ብቻ ሳይሆን ጸረ ዲሞክራሲ ነው። ጎጅነቱን በቀላሉ የሚገመት አይደለም። በውሸትና በግነት የሚገነባ ስብና አወቁ፣ ነቃው፣ በቃው፣ ከኔ ወዲያ ላሳር ወዘተ የሚል የስነ ልቦና ወይም የፖለቲካ አመለካከት በሰዎች ላይ ሊፈጠር እንደሚችል የስነ ትምህርት ባለሙያዎች አበክረው ይመክራሉ። ይህንን የሚገለጽ በድንቅ የሆነ መርህና ስነ ምግባር ገላጭ የሆነ አባባል አላቸው። ያልተማረንና ለመማር ጉጉት ያለውን ሰው ማስተማር ቀላል ነው ይሉና ራሱን በቃው ነቃው አወቅ ብሎ ወደ ላይ ራሱን የወጠረ ሰውን ላስተምርህ ብሎ መጣር ከባድ ነው ይላሉ። ይህ የስነ ትምህርት መርህ ወደ ፖለቲካው ሲመነዘር ፖለቲከኞችን ምክር የማይሰሙ ከዚህ ተመለሱ የማይባሉ አምባገነኖች ይሆናሉ ይላሉ። የህዝብ ስልጣን ለመንጠቅም ሆነ ህገ መንግስት የሚሉትን እስከመጣስ የደረሰ ጸረ ዲሞክራሲ ተግባር ይፈጽማሉ። ዛሬ በአብዛኛው የአፍሪካ ሀገራት የስልጣን ዘመናቸውን ለማስረዘም ሲሉ ህገ መንግስት እስከመጣስ የተደረሰ ተግባርን ሲፈጽሙ የምንመለከታቸው በዚህ አይነት ጎዳና የተጓዙ ናቸው። የግለሰብ ስብዕና ካላስፈላጊ ገኖ መውጣትና መረጨት የህዝብ ትክክለኛ ህሊና ፍርድን ያዛባል ያሳስታል። ባዳንን የገዘፈ ሀብት የሚደግፉ በመሆናቸው ሀቀኛ ታጋዮች ላይ የሚያሳድሩት ተጽዕኖ በቀላሉ የሚገመት አይደለም። ዲሞክራሲን ማጨናገፍ ይሏል ይህ ነው። በመጨረሻም በግለሰቦች ስብዕና ግንባታ ተግባር ላይ የሚደረግ ጨዋታ ኢትዮጵያንም ሆነ ህዝቦቿን የሚጠቅም አይደለም። ኢትዮጵያ ከተቃጣበት የጥፋት አደጋ መዳን የምትችለው በተቀናጀና በተባበረ የህዝቦቿ ጀግንነት እንጂ በጥቂት የባዕድ ኃይላት ጀግና ተብዬዎች ሊሆን እንደማይችል ለመረዳት ከህሊና ጋር መታረቅ ተገቢ ነው ላለው ደግሰው ጉልማ ከአዲስ አበባ።
ውድ ፍኖተ ዲሞክራሲ የሳተላይት ሬዲዮ አዘጋጆች እንደምን ሰነበታችሁ? አሁንም የላላውን ከመወጠር ሌላ አማራጭ የለም። ዛሬ በኢትዮጵያችን መደመር በሚል ቁንጽል አባባል ከባድ የፖለቲካ ውዥንብር ነክሶ ሰው በላው አገር ሻጩና ሌባው ሁሉ ተጠራርቶ መዲናዋን አጥለቅልቆ ይገኛል። ትላንት በግፍ የተጨፈጨፉትን የተሰደዱትንና ንብረታቸው የወደመባቸውን ዜጎቻችንን ስናስታውስ ለዚህ ነበር እንዴ ያሰኛል። ከባድ ምጸትም ነው ያበግናልም። ለሀገር አንድነት፣ ለእኩልነት፣ ለፍትህ፣ ለዲሞክራሲና ለአገር ሉዓላዊነት የሞቱት ተረስተውና ተክደው ሁሉም የፖለቲካ ዘማዊነትን እንደ መመሪያ ቆጥሮት ሻንጣውን ጠቅልሎ ደምሩኝ ሲል ማየት እጅጉን ያሳፍራል። የዛሬ 27 ዓመት ላይ አገርን ቆርሶ በመውሰድ እና የቀረችዋን ኢትዮጵያን በመበዝበዝ ህዝቦቿን በማሰርና በመጨፍጨፍ ወደር የሌለው ግፍ የፈጸመው አምባገነን ዛሬ በመዲናችን እቅፍ አበባ ሲበረከትለት ማየት የቱን ያህል ውርደት እንደሆነ ቁስሉ ያልጠገገው ዜጋ ሁሉ አይኑን ቢጨፍን አይገርምም ይጤሳልም። ውድ የኢትዮጵያ ህዝቦይ ዛሬም ከዚህ ውዥንብር ባሻገር ትልቅ የትግል አመጽ በህዝብ ልብ ውስጥ ይንበለበላል። ወጣቱ፣ አዛውንቱ፣ ሽማግሌው፣ ቄሱምና ሐጂውም ቆም ብሎ የተወናበደበትንና ይዞት የነበረውን ጥያቄ እንደገና ማስተጋባት ጀምሯል። ስለዚህ ሁሉም በያለበት የላላውን በመወጠር ቀዳዳውን በመዝጋት የጋራ ጠላት የሆነውን የጥገና ለውጥ ወደ ስር ነቀል ለውጥ በመግፋት ከግቡ መድረስና የህዝቡን ኃያልነት ማስመስከር አለበት ሲሉ ምስክር ታመነ ከኮሎራዶ ግዛት አሜሪካ ከደኒቨር ከተማ ደብዳቤያቸውን አጠናቀዋል። ለፍኖተ ዲሞክራሲ የደብዳቤዎች አምድ አዘጋጆች፣ ለዘመናት ሃይማኖትና ፖለቲካ አይደባለቁ ይለዩ፣ ሴኩላሪዝም የተባለው ይስፈን ተብሎ በሀገራችን ሲሰበክ ሰምተናል። ከ66ቱ አብዮት በፊት ጀምሮ አጼ ኃይለ ሥላሴም ሃይማኖት የግል ነው፣ አገር ግን የጋራ ነው ብለው ነበር፣ በስራ አዋሉትም አላዋሉትም። ዘንድሮ ግን ነገሩ ሁሉ ግልብጥብጥ ወጥቶ ጠቅላይ ሚኒስትር የተባለው ሰው ጳጳሶችን አስታራቂ ሊሆን ነው ብሎ ተነስቷል። ምን አገባው? ስራው ነው። ሃይማኖትም ከተባለ እምነቱ የጴንጤ እንጂ የኦርቶዶክስ አይደለም። አብይ ባልተጠራበት አቤት አብዝቷል። በኦርቶዶክስ ቤተክርስቲያን ሆነ በእስላሞች ጉዳይ ጥልቅ ማለቱን ያቁም መባል አለበት። ስራው ፖለቲካ ነውና በሃይማኖት ጉዳይ ጣልቃ መግባት አይችልም። ህጋዊ ሲኖዶሱም ምን አገባ ሊለው ይገባል። ለሱም ፕሮፓጋንዳ መጠቀሚያ አንሆንም ማለት አለባቸው። ጠቅላይ ሚኒስትር አብይ በሃይማኖት ጉዳይ ጣልቃ አትግባ አስተራቂም ሌላም መሆን ቦታ አይደለም ሲሉ አልማዝ ይሁኔ ከእንግሊዝ ሀገር ደብዳቤያቸውን አጠናቀዋል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል? የኢትዮጵያ ሕዝብ በሰላም ተቻችሎና ተፋቅሮ ለዘመናት ኖሯል። የሲባል ግን የኢትዮጵያ ሕዝብ በጎን በማይመኙ ወገኖች ጥቃትና ችግር አልደረሰበትም ነበር ማለት አይደለም። ምንም ይሁን ምን የኢትዮጵያ ሕዝብ የሚቃጣበትን አደጋ ችግርና መከራውን በጋራ እየተካፈለ መኖሩ አይካድም። ደስታውንም እንደዚሁ እየተቻቻለ በሰላምና በፍቅር መኖሩን መካድም ሆነ ማስተባበል አይቻልም። ይህ የሕዝብ እርስ በርስ መተሳሰብና መቻቻል ኖረ ሲባል ግን በተመቻቸ የፍትህና የዲሞክራሲ ስርዓት ውስጥ አለፈ ማለት ግን አይደለም። ጭቆናዎችንም ሆነ ብዝበዛዎችን በጋራ በብልሹ ስርዓቶቹ ሲቃጣበት እንደነበርም ማስታወስ ተገቢ ነው። ድህረ 1983 ዓመተ ምህረት ዘረኝነት፣ ጠባብነት፣ ጸረ ኢትዮጵያነት እንዲሁም የህዝብ መፈቃቀርን በጥላቻ ሊቀይሩ የተነሱ ቡድኖች ሁሉ ተሳክቶልናል የሚሉበት ወቅት ነበር። ወያኔ ከደደቢት በረሃ ጀምሮ ሲያዛጋውና ሲጎረብጠው የነበረው የጥላቻ አባዜውን ሊተገብርበት የሚችል ምቹ ሁኔታ ተፈጠረለት። ህገ መንግስት ተብየውን መከላከያ ጦሩን፣ ደህንነቱን፣ የፍርድ ስርዓቱን፣ ኢኮኖሚውን ወዘተ ሳይቀር ለዓላማው ማስፈጸሚያነት የመጠቀም እድል ተፈጠረለት። ይህንንም በትጋት ተጠቀመበት። የሶማሌና የኦሮሞ ህዝብ ለእርስ በርስ እልቂትና ጥላቻ ይጋለጥ ዘንድ የመከላከያውና የደህንነቱን ዘርፍ ሚናቸው በጣም የጎላ እንደነበር የሚያረጋግጡ ማስረጃዎች አሉ። በቤኒሻንጉል በቅርቡ የተፈጸመው የእርስ በርስ እልቂት ጥላቻ መዝራት ላይ ወያኔ መንግስታዊ መዋቅሩንና ቁንጮ የወያኔ ገዢዎችን ተጠቅሟል። በአማራ ክልል ጎንደር በአማራና ቅማንት መካከል የእርስ በርስ እልቂትን ለመፈጸም ወያኔ ያልማሰው ጉድጓድ ያልፈነቀለው ቋጠኝ አልነበረም፣ አልተሳካለትም እንጂ። በተለያዩ የሀገሪቱ አካባቢዎች ለተከሰቱና እየተከሰቱ ላሉ የህዝብ ለህዝብ ግጭቶች ሁሉ መጠየቅ ያለባቸው ወያኔና በወያኔ ቦይ ለመፍሰስ የወሰኑ የህውና የአደባባይ ዘረኞችና ገጠኞች ናቸው። የህዝብ ለህዝብ ግጭቶችንና ጥላቻዎችን ለ27 ዓመታት ወያኔ ከአምሳያዎቹ ጋር ተግተው ሰርተዋል። ጉዳቱም ሆነ ውጤቱ እነሱ እንደሚጠብቁትና እንደሚፈልጉት ባይሆንም ከባድ ነው። ከህሊና የማይጠፋ ከታሪክ ሊፋቅ የማይችል የኢትዮጵያ ህዝብ የታሪክ ጠባሳ ነው። ከሰሞኑ የሚደመጥ ዜና አለ። የዚህ አካባቢ ህዝብ ፍቅር ነው፣ ኢትዮጵያንና ወገኑን ይወዳል፣ ያፈቅራል ወዘተ ሲደጋገም ይደመጣል፣ ይሰማል። ይህን ማንኛውም ጋዜጠኛ፣ ተመራማሪ ወይም ታዛቢ ከሚናገረው በላይ የህዝብ መስተጋብር የበለጠ ያረጋግጠዋል። የኢትዮጵያ ህዝብ ፍቅር ሰጥቶ ፍቅር መቀበልን የሚያውቅ ብቻ ሳይሆን ፍቅር ለራቃቸው ማስተማር የሚችል ህዝብ መሆኑን ማንም ሊነፍገው ወይም ሊክደው የሚችል ጉዳይ አይደለም። የኢትዮጵያ ህዝብ ፍቅር ብቻም ሳይሆን ጨዋ ህዝብም ነው። ከልጅነት እስከ ሽምግልና ዘመኔ የኢትዮጵያ ህዝብ አዋቂና ጨዋ ህዝብ መሆኑን እየሰማው አድጌያለሁ። እየሰማሁት ብቻ ሳይሆን እያረጀሁበት ነው። የዚህ እውነት ግን እንደ ወያኔ ለ27 ዓመታት ያገዛዝ ዘመን ፍንትው ብሎ ለእኔ የታየበት ዘመን አልነበረም። የኢትዮጵያ ህዝብ ፍቅር አዋቂና ብልህ ባይሆን ኖሮ፣ የወያኔን የውሸት የጥላቻ መርዝ ቢቀበል ኖሮ የአፍጋኒስታን፣ የሶሪያ፣ የሶማሌ እጣ ፈንታ ይገጥመው ነበር እላለሁ። ከኢትዮጵያ ህዝብ ውስጥ በወጡ ለኢትዮጵያና ህዝቧ ሟች የሆኑ በጎ አላሚ፣ መልካም አስተምህሮ ሰጪ የሆኑ ቡድኖች እና ግለሰቦች ላበረከቱት አስተዋጽኦ ምስጋና ይገባቸዋል ሳልል ማለፍን አልፈልግም። ጥላቻን ካልሆነ በስተቀር ፍቅርን መስበክ ኃጢአት በነበረበት ዘመን ስለ ፍቅር ያስተማሩ ኢትዮጵያውያን ቡድኖችና ግለሰቦች አሁንም እንደገና ምስጋና ይግባቸው እላለሁ። በድጋሚ ፍኖተ ዴሞክራሲን ጨምሮ ዛሬም ሆነ ነገ በኢትዮጵያ ህዝብ መካከል ያለ የህዝብ ለህዝብ ፍቅር በዘረኞችና ጠባቦች ሴራ አይደፈርስም። የኢትዮጵያ ህዝብ ማቸነፉም አይቀሬ ነው ሲሉ ጫን ያለው ለማ ከድሬዳዋ ደብዳቤያቸውን አጠናቀዋል።
የድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት የራዲዮ ስርጭት የደብዳቤዎች አምድ ዝግጅት። የዚህ ደብዳቤ ቅድመ ነገር አንዳንዶች ወያኔ ሲሉ እኔና የኔ ቢጤዎች ወያኔ ስንል እንለያያለንና እሱን ላንሳ። ጥቂት አጉራ ዘለል ነገር ጠራቂ ነገር ጠምጣሚ ፖለቲከኞች ወያኔ ሲሉ የትግራይን ጠባብ ቡድን ህዋትን ብቻ እንደሆነ እየሰማው አወቅኳወቅ ከመለት መማር ቢቀደም ማንበብ ቢቀደም ምን ነበር ይያልሁ አዝናለሁ። ወያኔ ኢትዮጵያን የኢትዮጵያ ህዝብን ቀጥቅጦ ለመግዛት የጎሳ ፖለቲካን ተጠቀመ ስንል ማምሳሉ ድርጅቶችንና አገልግሎቶችን ከፈከፈ ማለታችን ነው። ወያኔ የጎሳ ፖለቲካ አራማጅ ነው ስንል በአገራችን ረጅም ዘመናት የሰፈነው የብሔር በረሰብ ጭቆና ለመፍታት አለመጓዙን ለማንሳት ነው። ይህን የጎሳ ፖለቲካ ወያኔ ተቀመበት በህዋት የበላይነት ድፍን ሀገርን ከፋፍሎ የህዝብን ኃይል ለመስበር መሆኑ የሚታወቅ ነው። አማራ የሚባለውን ብሔር ሲያሚውን በነፍጠኝነት ለውጦ በሁሉም አቅጣጫ በጠላትነት እንዲታይ ከ20 አመታት በላይ ያህል መርዛም ዘመቻ በዚህ ህዝብ ላይ እንዲዘመት በማድረግ የአማራ ተወላጆችን አንገት ለመስበር ተዘመተ። ታሪክ ነውና አይረሳም። ኋላ ውሎ አድሮ ነፍጠኛ ትምክተኛ የሚሉት አማራው ላይ የሚወርዱት ውርጅብኞች ባዶ ቃላት እየሆኑ በመሄድ አልፎ ተርፎ ኮያኔ ህዋትም አልፎ የትግራይ ህዝብ ትምክተኛና ነፍጠኛ እንደሆነ ከመሃል እስከ ዳር ሀገር ተናፍሶ ተሰራጨ። ለዚህ ሰበቡ በድፍን ሀገር ፈላጭ ቆራጮቹ ትግሬዎች በመሆናቸው ነበር። ወያኔ ህዋት በአምሳሉ ወያኔ በአሌንን ወያኔ ኦህዴድን ወያኔ ደህዴድን እና አጋር እያለ የሚጠራቸውንና አስመሳይ ተቃዋሚዎችን ቀፍቅፎ ታቅፎ መርዝ እያበላ አሳደጋቸው። በዚህ ሳቢያ እየዋለ ያደር ወያኔ የሚለው ስርወ ቃል አምባገነን፣ ዘረኛ፣ ሌባ፣ ቀጣፊ፣ አጭበርባሪ ወዘተ የሚሉ ክፋት የተሞሉ ትርጉሞችን እየያዘ በመሄዱ የገዥነት ኩርቻ ላይ ፊት ያሉትን ሁሉ የሚያካትት መሆኑ ይታወቀልኝ እላለሁ። እንደው ለነገሩ ከትርጉሞቹ አንዱን ሌባ የሚለውን መዘዝ ብናደርግ እነ ደመቀ እነ ገዱ እነ ለማ እነ አቢ እነ ሽፈራው እነ ኃይለ ማርያም ወዘተ ከነ ስባት ከነ አዜብ ከነ አባይ ወዘተ ባልተናነሰ ሌቦች ናቸው። እዚህ ላይ የፖለቲካ ሌባን ትርጉም በመስጠት ከተነሳውበት ጉዳይ ላለመውጣት አድማጭን ሁሉ የሚያስማማ በቀጥታ የሰረቀም ከተሰረቀው የተቋደሰም ሲሰረቅ አይቶ እንዳላየ የሆነው ሁሉም ሌቦች ናቸውና ምናልባት አንዳንድ በሰሞኑ የጨረባ ፖለቲካ አቅላችሁን የሳታችሁ ብትኖሩ ያልኩት የስም ማጥፋት ሳይሆን አካፋን በስሙ አካፋ በየመጥራቴ መሆኑን ተረዱልኝ። በሁሉም አቅጣጫ የተካሄዱ ህዝባዊ አመጾች ያስተጋቡ የነበረው የወያኔ ዘረኛ ስርዓትን መወገድ እንደነበር የሚታወስ ነው። በበርካታ አካባቢዎች ይሰማ የነበረው ወያኔ ሌባ የሚለው የህዝብ ድምጽ ዘረኛው የወያኔ ስርዓት በአጠቃላይ ሌባ ዘራፊ ማለቱ መሆኑን ደግሞ ማንሳቱ አሁን እየታየ ካለው ቅዠት ማባነን ይቻላልና ነው። ድህረ ነገር ወያኔ ተፍገምግሞ ከርሰ መቃብሩ ሊከተት ቁልቁለቱን እየወረደ ባለበት የህዝብን ጩኸት በመጮህ መትረፍ እንደሚቻል ውሳኔ ተደረሰና የጉልቻ ለውጦች ተደረጉ። የህዝብን ጩኸት መጮህ የሚቻል ሰው መመደብ የግድ ሆነና ኮሎኔል አቢ ይህን ሁኔታ ለማስፈጸም ተሾመና የምጽደቃ ፖለቲካ ተጀመረ። የምጽደቃ ፖለቲካ የሚለው ፓፑሊስት ለሚለው አቻ ሊሆን ይችላል ከሚል እንጂ ፍቺው አይደለም። ህዝበኛ ብለን ስንፈታው ደግሞ ውስጥ ሚስጥሩ ይፋላስና ተቃራኒ የሆነ ውጤት ሊያስከትል ይችላል ከሚል መሆኑን አድማጮች ይረዱኛል የሚል እምነት አለኝ። መመጻደቅ የሆነ ያልሆነውን ለማድረግ ቃል መግባት ይህኝ ማለት ለይስሙላ ደሃ ወዳድ፣ ህዝብ ወዳድ፣ ሰላም ወዳድ፣ ሀገር ወዳድ፣ ስራ ወዳድ ወዘተ ሆኖ ለመታየት ቁጭ ብድግ ማለት ነው። የምጽደቃ ፖለቲካ የታፈነ ህዝብን ለመሸንገል፣ ህዝባዊ ተቃውሞን ለመከፋፈል፣ ህዝቡ የተስፋ ዳቦ እንዲገምጥ በማድረግ ብሶቱን ችሎ አንገቱን ደፍቶ እንዲኖር የማስገደድ ኃይል አለው። ይህ አዲስ የሚባለው ወያኔ ሹመኛ የሚኒስትሮች አለቃ የኢትዮጵያ ህዝብን በዘር ከፋፍለው አፍነው መግዛታቸውና ሀገሪቱ ባዶ እስክትሆን መዝረፋቸውን እስረኞች ማሰቃየታቸው ሰባዊና ዴሞክራሲያዊ መብቶችን ማፈናቸው በአደባባይ አመነ። ኢትዮጵያን ለ27 አመታት በዘር መስመር በልተው ህዝብን ከህዝብ ጋር ያጋጩ በሽዎች የሚቆጠሩ ገለው አፈናቅለው አስረው አሰቃይተው ዛሬ የህዝብን ያንድነት ጩኸት ቢጮሁ ወይ ግዱ ሊባሉ ሲገባ ከነሱ ጋር ሃሌሌ ማለት ጭቆናውን ቀንበር በህዝብ ጫንቃ ላይ ማጥበቅ ነው እላለሁ። እና ከሌ እና ለማ ደመቀ ገዱ አቢ ወዘተ በወያኔ ውስጥ አንገታቸውን ቀብረው የኖሩ ዴሞክራቶች ናቸው የሚለው የዮናስ ጩኸት ባሰት መሰከርኩልስ ቢለው እኔም ታዘብኩ እንዳለው ያለ ነው። አብይና ለማ የኦነግ የኦፌኮ አባላትን እያሳደዱ የገደሉና ያስገደሉ ለመሆናቸው የምንስበው መረጃ ለዚህ ቦያኔ ውስጥ ለደረሱት መቀመጫ ዋናው መለኪያ ንጹሃን ዜጎችን ማሰራቸው ማሰቃየታቸውና መግደላቸው መሆኑ መሸሸግ አይገባውም ባይ ነኝ። አላዋቂ የፖለቲካ ጠምጣሚዎች አክቲቪስት እየተባሉ ከመጠሩት ውስጥ ለውጥ መጣ ወያኔ ህዋት ተመጣ እያሉ የሚያሰሙት ባዶ ጩኸት መሆኑ እየታየ በመሆኑ ጊዜ ሊሰጣቸው ይገባል እያሉ ህዝብ ከትግሉ እንዲዘናጋ የሚያደርጉት አሞሌ ሲወፍር ወንዝ ወስዳችሁ ጠቡኝላል እንደሚባለው እየሆኑ እየቀለሉ እያየሁ ነው። ሰሞኑን አንገቴን ካስደፋኝ ጉዳዮች አንዱ የኤርትራ ወገኖችን ቁም ስቅል እያሳየ በጭለማ እስር ቤቶች በሽዎች የሚቆጠሩ አስሮ የሚያሰቃየውን ኤርትራን በጋዜጠኞች እስር ቤትነት ካለም አንደኛ ያደረገውን የኤርትራ ወጣቶች ለገፍ ስደት የዳረገውን እና በሽዎች የሚቆጠሩ የኤርትራ ወጣቶች በግብጽና በሊቢያ በራዎች እንዲረግፉ ያደረገውን በሜዲትራኒያን ባህር በአሳ ነባሪ እንዲበሉ ያደረገውን የኤርትራን ሀብት ዘርፎ ህዝቡን ያጣ የነጣ ያደረገውን ለሻቢያው አረመኔ የተደረገው ሽርጉድ በኤርትራ ህዝብ ቁስል እንጨት እንደመሻጥ ይቆጠራል። ይህም ሊደፋ ለተቃረበው የኤርትራው አምባገነን እስትንፋስ እንደመስጠት ይቆጠራላለሁ። የኤርትራውን አምባገነን ዴሞክራት እያሉ የሚያንቆለጳጵሱ በኤርትራውያን ወገኖቼ ሞትና ስደት ማሾፋቸውን ሊያስተውሉት ይገባልላለሁ። ብሳና ይነቅዛል ወይ ቢሉት እንጨትን ሁሉ ያስተማረው ማን ሆነና አለ እንደሚባለው ሻቢያ የወያኔ አሳዳጊ ነውና ወያኔን አረመኔ ብለን ሻቢያን ዴሞክራት ስንል በማሰቢያችን መቀመጣችን መሆኑን ማየት ይገባናል። በዚህ ወያኔ በተያዘው የምጽ ድቅና ፖለቲካ በአሜሪካና በአውሮፓ የሚኖሩ ኢትዮጵያውያን ወያኔን በገንዘባቸው በማጠናከር በኢትዮጵያ ህዝብ ላይ ወያኔ የጭቆና ልጓሙን የጭቆና ቀንበሩን እንዲያጸና እየረዳችሁት መሆናችሁን ልትረዱት ይገባ ነበር። በቅርቡ ብረት አንስተው በሚንቀሳቀሱ ኃይሎች ላይ ወያኔ ዘመቻ ከፍቶ ደም እየፈሰመውኑ ከመነጋገር ከመወያየትና የመሸጋገሪያ መንግስት ከመመስረት ይወጣ ለመሆኑ መለከት ነው። ኮሎኔል አቢ ስንጽፍ የሱን የምጽድቅና ፖለቲካ አወድሰን እንድንጽፍ ስንዘፍን ስናወራ ስናስብ ከወያኔ የምጽድቅና ፖለቲካ መስመር ዝንፍ እንዳልል ዛቻውን አወርዶብናል። ፖፕሊስቱ የምጽድቅና ፖለቲካ ትግል ማፋዛዣና የአንድነትና የዴሞክራሲ ኃይሎች መከፋፊያ መሆኑን በጥልቀት መዝነን ለውጥ መጣ ከሚለው አፍዝ አደንግዝ በመውጣት ህዝባዊ ትግላችንን እናፋፈም የሚል ጥሪ ማቅረብ ወዳለሁ። ታዬ ቶላ ነኝ ከጎላ ሚካኤል።
ለፍኖተ ዴሞክራሲ የኢሃፓ ሬዲዮ አዘጋጆች ሻሎም። እንዲያው ከቻላችሁ እየተሞኙ ያሉ ጥገኝነት ጠያቂዎችን ሙከሩልን። የኤርትራ ስደተኞች ሻቢያና ወያኔ ታረቁ በሚል መከራ ያዩ ናቸው። በእስራኤልም በሌሎችም ቦታዎች በተመሳሳይ ሁኔታ ያሉ ኢትዮጵያውያን ደግሞ በተለይ በየፌስቡካቸው ጠቅላይ ሚኒስትር አብይ ነብያችን መሪያችን ብለው ሲያዳንቁ ጥገኝነት ሰጪዎቹም ፔጁን ስለሚያነቡ ወደ ወያኔ መመለስ አደጋ ፍጦ ሊመጣ መቻሉን ቢረዱ ጥሩ ነውና ጠንቀቅ በሉልን። የወያኔና ሻቢያ እርቅ የተባለ በአውሮፓና በአሜሪካ የተጠነሰሰ ጸረ ስደተኛም እቅድ መሆኑን መዘንጋት አይገባም። በርቱ ወገኖች። ጥራይ ዘውዴ ከቴል አቪቭ እስራኤል። ዓለሙ ተካልኝ ከቶሮንቶ ካናዳ ሰላምታዬ ይቅደም ካሉ በኋላ ሰፊውን የኢትዮጵያ ህዝብ ያንቀሳቀሰ የህዝብን መሰረታዊ መፈክሮች ያስተጋባ የገለማውን ስርዓት ከስር መሰረቱ ነቅሎ በህዝባዊ መንግስትና ዴሞክራሲ ሊተካ የተከሰተ ሀቀኛ አብዮት የካቲት 66 ታሪካዊ አብዮት ነበር። ይህ አብዮትም አንዱ መለያው ኢትዮጵያን ቀይዶ የያዘውን ፊውዳል ስርዓት ደግፎና አቅፎ አንበርክኮ ይዞ የነበረውን የአሜሪካ ኢምፔሪያሊዝም ይባል የነበረውን በያንኪ ጎሆም ውጣ ተመለስ አባሮታል። የአሜሪካም ቂም በአብዮቱና በተለይም በተራማጅ ወጣቶችና በኢሃፓ ላይ ይኸው እስካሁን አለ። ተራማጆች ለኢትዮጵያ ሉዓላዊነት ቆርጠውና ጠንክረው መታገላቸው የትግላቸው መከሰቻና መለያ ሆኖ ቢቆይም በዚያው ልክ ደግሞ ለአሜሪካ አድረው ኢትዮጵያን የጎዱ ከሃዲዎችና ቀጥረኞች ነበሩ። ሻለቃ ዳዊት ጦራችንን ሻጥሮ በዚያ አረመኔ መንግስቱ ጀነራሎቹን አስፈጅቷል። አብይ በተለመደው የፕሮቶኮል መጣስ ልምዱ በክብር የተቀበለው ካሳ ከበደም በማን እንደሚታዘዝና ማንን እንዳስበላ እንደጎዳም የምናቀው ጉዳይ ነው። ከሁሉም በላይ ግን ለሻቢያ መዳረጋችን ያሳዝናል። መዘዙ ገና መጀመሩ ነውና ትናንት ጸረ ሻቢያነን ሲሉ ቆይተው ዛሬ የሻቢያ መሪ አዳናቂ የሆኑትንም ታዝበናል። ውድ አገራችንን በቆየባት ዘረኝነትና በነበረባት ብዝበዛና ዝርፊያ ጎዳና ለማቆየት ፈላጊዎቹ በርክተዋል። ለውጥ ስርነቀልና ህዝባዊ መሆን አለበት። አብይም ወያኔያዊ ሂደትን ትቶ የህዝብን ድምጽ ማዳመጥ ይሻዋል ሲሉ ዓለሙ ተካልኝ ከቶሮንቶ ካናዳ ደብዳቤያቸውን አጠናቀዋል። እኛም ለዛሬ ያለንን የደብዳቤዎች አምድ ፕሮግራም በዚሁ እናጠቃልላለን። ሳምንት አርብ እስከምንገናኝ ጤና ይስጥልን። ደህና ቆዩን።
Thank you.